ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 28 2011 ዓመተ ምህረት ስርጭታችን ጀመረ። ዘመናዊነት ማለት ምን ማለት ነው? አፍሪካውያን ዘመናዊነትን እንዴት ነው የሚተረጉሙት? ዘመናዊነት ወደ ኢትዮጵያ የገባውስ መቼ ነው?
እነ ዳኛቸው ወርቁ፣ እነ ስብሐት ገብረ እግዚአብሔር፣ ተስፋዬ ገሰሰ፣ አባተ መኩሪያ እነዚህ ሁሉ አንድ ላይ ነበሩ አይደለም? እና ከጸጋዬ ገብረ መድኅን እነኚህ ሁሉ ደግሞ ሞናርኪን ብዙ ያልተቀበሉ ነበሩ። ስለዚህ የተለየ ስራ ነበር የሚሰሩት።
ዘመናዊ ኪነ ጥበብ በኢትዮጵያ በሚል ርዕስ በኦሃዮ ዩኒቨርሲቲ ፕሬስ ታትሞ የወጣው መጽሐፍ ደራሲ ዶክተር ኤልሳቤት ወልደ ጊዮርጊስ ጋር የተደረገ ቃለ መጠይቅ ይዘናል። ፕሮዲውሰሩ ንጉሡ ታምሬ ነው። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ፍሳዬ ነኝ። በቅርቡ በአማራ ክልል ኦሮሞ ብሔረሰብ ዞን በደረሰ ግጭት ሕይወታቸውን ያጡ ዜጎች መኖራቸውን በማውገዝ በደሴ ከተማ ከትናንት ጀምሮ የተቃውሞ ሰልፍ ሲካሄድ ቆይቷል። የከተማዋ ትራንስፖርቴሽን የንግድ እንቅስቃሴ ተስተጓጉሏል። አገልግሎት ሰጪ ተቋማትም ተዘግተዋል። የደሴው ዘጋቢያችን መስፍን አራጌ ዝርዝር ዘገባ ልኮልናል።
በኦሮሞ ብሔረሰብ አስተዳደር ዞን ሰሞኑን በደረሰው ግጭት የሰው ሕይወት መጥፋቱን ተከትሎ ደሴ ከተማ በውጥረት ውላለች። በግጭቱ ሕይወታቸውን ካጡት የጸጥታ አካላት የአንዱ የቀብር ስነ ስርዓት በደሴ መድኃኔዓለም ቤተክርስቲያን ከተካሄደ በኋላ ቁጥራቸው በርካታ የሆነ የከተማ ነዋሪዎች ድርጊቱን በማውገዝ ተቃውሟቸውን አሰምተዋል።
እኛም የአባቶቻችን ልጆች ነን።
በገዛ ሀገራችን ሞት መጣ። ልንታረድ አይገባንም፣ ልንሞት አይገባንም።
እንዲህ አይነቱ ድርጊት የተፈጸመው በብሔር በተደራጁ ጽንፈኛ ቡድኖች ነው ይላሉ አስተያየት ሰጪዎች። ይህ ግጭት ከመድረሱ በፊት በደሴ ከተማ አለመረጋጋትን ለመፍጠር የተለያዩ ሙከራዎች ሲደረጉ መቆየታቸውንም ይናገራሉ።
ኦነግ እና ኦነግ መሰሎች ደሴ ከተማ ነበረ ረብሻ ለማንሳት የፈለጉት። በሃይማኖት ዙሪያ መጀመሪያ በክርስትናና በእስልምና ባልሆነ ነገር አድርገው አጋጭተው እነሱ የራሳቸውን ሴራ ለመስራት ሲሉ በተቻለ አቅም ያው ህዝበ ህብረተሰቡ በመንቃቱ እዚያ ያለውን ነገሮችን ተቆጣጥሯል። ግን እሳት ሊነድ ነው። ደሴና በከሚሴ አካባቢ ከተለያየ ከኦሮሚያ ክልል ከለቀምት ከሌላ ቦታ መጥተው እዛ ተሰግዝገው ስለዚህ ችግር ሊፈጥሩ ነውና ሊነቃ ይገባል ተብሎ ላሉት በሙሉ ተነግሯቸዋል።
በሰራዊቱ ላይ እንዲህ አይነት ጉዳት ደርሶ የክልሉ መንግስት ዝምታን በመምረጡ ቅሬታ አድሮብናል ይላሉ።
የወንድሞቻችን ደም ፈሶ መቅረት ስለሌለበት ይሄ ወጣት አሁንም ሆ ብሎ ከመሄዱ በፊት በአፋጣኝ በሚዲያ መልስ ሊሰጠን ይገባል።
አማራ እየሞተ ሰላምን እየሰጣቸው ነው። ከዚህ በኋላ ሙቷል ዳግም መሞት አይገባም። ያልተቀበለ ሰው ደግሞ መድኃኒቱ ያው መልስ መስጠት ነው።
ዛሬ በክልሉ ምክትል ርዕሰ መስተዳደር አቶ ምግባሩ ከበደ የሚመራ ቡድን የከተማዋን ነዋሪ ለማነጋገር ሞክሯል። በተለይ ወጣቶች አለመረጋጋቱ ወደ ከፋ ደረጃ እንዳይሸጋገር በማድረግ የተወጡትን ኃላፊነት አድንቀዋል። ሕይወታቸውን ላጡት የሰራዊቱ አባላትም የተሰማቸውን ጥልቅ ሐዘን ገልጸዋል።
የዚህን አካባቢ ጸጥታ ሕይወት ገብረው ዋጋ ከፍለው ህዝቡ ሰላማዊ ሆኖ እንዲውል እንዲያድር የጀመርነው ትግል ሳይደናቀፍ ዋጋ እየተከፈለበትም ወደፊት እንዲራመድ ያደረጉ የጸጥታ ኃይሎችና ወንድሞቻችንን ዛሬ ብናጣቸውም ስማቸው በአማራ ትግል ውስጥ ለዘላለም ይኖራል። የክልሉ መንግስት ለቤተሰቦቻቸው እንዲሁም ለትግል አጋሮቻቸው ለመላ ህዝቡ መጽናናቱን ይመኛል።
በድርጊቱ ተሳታፊ ናቸው የሚባሉ አካላትም በህግ ተጠያቂ እንደሚሆኑ ጠቅሰዋል።
ኦሮሞ ብሔረሰብ ዞን ውስጥ መሽጎ ወንድሞቻችንን የጨፈጨፈም ቡድን በህግ መጠየቅ ይኖርበታል። የክልሉ መንግስት ይንተናገባ እንዳናቀመ
ኦሮሞ ነጻ አውጪ ግንባር ኦነግ ስራ አስፈጻሚና ቃል አቀባይ አቶ ቶሌራ አደባን በስልክ አናግሬያቸው ነበር።
የኦሮሞ ነጻነት ግንባር በዛ አካባቢ ምንም ሰራዊት አልነበረውም፣ አሁንም የለውም። ይሄ የኦነግ ሰራዊት ነው የሚባለው ነገር ህዝቦችን በህዝቡ ላይ ለማነሳሳት የተጠቀሙበት ዘዴ ነው እንጂ ምንም አይነት ማስረጃም የለውም፣ ተጨባጭም አይደለም። በዛም ላይም ደግሞ የክልሉ አስተዳዳሪ በህዝብና በዛ አካባቢ በተገኘው ኃይል መካከል የተነሳ ግጭት መሆኑን አረጋግጧል።
አካባቢው ለረ
ለረጅም ጊዜ የዘለቀ አብሮነት ኢትዮጵያዊነት እሴት ጎልቶ የሚንጸባረቅበት ቦታ ነበር። ከቅርብ ጊዜያት ወዲህ አለመረጋጋቶች እየተስተዋሉ ነው። የዚህ አለመረጋጋት ምንጭ ምንድነው ብለው ያስባሉ እርስዎ?
እንግዲህ በሚታወቀው በዛ አካባቢ በተለይ በኦሮሞዎች በሰፈሩበት አካባቢ ከአማራ ጋር ይሄ ነው የሚባል ግጭት ሲከሰት አልነበረም። ቢኖርም ከአፋር ጋር ነበር። ይሄ ደግሞ ካለው ከግጦሽ እና ከውሃ ፍለጋ ጋር በተገናኘ የሚነሱ ግጭቶች ነበሩ። እነዚህ እና የመሳሰሉ ግጭቶች ደግሞ በሀገር ሽማግሌዎች ቁጭ ብለው ተወያይተው በሰላማዊ መንገድ የሚፈቱበት ሁኔታ ነበር ሲስተዋል የቆየው። ነገር ግን ይህ ሁኔታ አሁን መልኩን ቀይሮ የፖለቲካ መልክ እየያዘ መጣ። በኦነግ አመለካከት የህዝቦች መብት እንዲከበር፣ እኩልነት፣ ፍትህ፣ ነጻነት እንዳይኖር የማይሹ ወገኖች እና በዚህ ለውጥ ደግሞ ተጠቃሚ ያልሆኑ ወይንም ደግሞ ይሄ ለውጥ ይጎዳናል ብሎ የሚያስቡ ሰዎች የሚያቀጣጥሉት ግጭት ነው እንጂ በህዝቡ መካከል ይህ ነው የሚባል ችግር ኖሮ አይደለም።
ለዘመናት አንድ ሆኖ የኖረ ህዝብ እርስ በርሱ ወደ ደም አፋሳሽ ችግር እንዳይሸጋገር የእርስዎ ድርጅት ይህንን ችግር በመፍታት ደረጃ ምን ሚና ይኖረዋል?
ምን ጊዜም ቢሆን የኦሮሞ ነጻነት ግንባር ህዝብን በህዝብ ላይ ቀስቅሶ አያውቅም። ሲዋጋ የነበረው ስርዓትን ነው። የስርዓት ለውጥ እንዲኖር ነው ሲታገል የነበረው። አሁንም ቢሆን ወደፊት ህዝቦችን አፋቅሮ አዋዶ በወንድማማችነት በኩልነት ሊያኖራቸው የሚችለው የዲሞክራሲ ስርዓት ግንባታ በቀጣይነት ሲራመን ነው። አሁንም ቢሆን ከህዝቦች ጋር በሰላማዊ መንገድ በኩልነት እንዲኖር ነው የምናስተምረው። የህዝብን ጥላቻ መኖር እንደሌለበት ነው በየሄድንበት ሁሉ እያስተማርን ያለ ነው።
ከተማዋ የወትሮ መረጋጋት ርቋት ብሏል። ወደ ሰሜን እና ደቡብ የሚያስወጡ መንገዶች ተዘግተው ተሽከርካሪዎች ይህ ዘገባ እስከተጠናከረበት እስከ ምሽቱ 12 ሰዓት ድረስ መንቀሳቀስ አይችሉም። ወደ ከተማዋ መግባትም ሆነ ከከተማዋ መውጣት የቻሉት አምቡላንሶች ብቻ ናቸው። አገልግሎት ሰጪ ተቋማትም ተዘግተው ውለዋል። በተመሳሳይ ሁኔታ ዛሬ በኮምቦልቻ ከተማ በርካታ አገልግሎት ሰጪ ተቋማት የተዘጉ ሲሆን የትራንስፖርት አገልግሎት ባለመኖሩ ከደሴ ኮምቦልቻ 20 ኪሎ ሜትር በእግራቸው ለመጓዝ የተገደዱ መኖራቸውን አጫውተውኛል። ለዘመናት ተከባብሮ የመኖር እሴት በጎለበተበት፣ ሰዎች በእምነታቸው በማይመዘኑበት፣ በዘራቸው በማይፈረጁበት ወሎ አካባቢ አለመረጋጋትን ለመፍጠር የሚደረጉ ሴራዎች እንዲከሽፉ መንግስት፣ የሃይማኖት አባቶችና ተጽዕኖ ፈጣሪ ግለሰቦች በትጋት መስራት ይገባቸዋል ነው የተባለው። ህገወጦችንም በህግ መጠየቅ ሊለመድ ይገባል ሲሉ ተደምጠዋል። በተቃውሞ ትዕይንቱ ምንም አይነት ጉዳት አለመድረሱን ለማረጋገጥ ችያለሁ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። ዛሬ ካርቱም ላይ ከወጡት በብዙ ሺህ የሚቆጠሩ የተቃውሞ ሰልፈኞች መካከል ብዙዎቹ ወደ ዋናው ወታደራዊ ጽህፈት ቤት ተጠግተዋል። ከአራት ወራት ከሚጠጋ ጊዜ በፊት ህዝባዊ ተቃውሞ ከተነሳበት ጊዜ አንስቶ የተቃውሞ ሰልፈኞች ወደ ወታደራዊ ጽህፈት ቤት ሲጠጉ ለመጀመሪያ ጊዜ ነው። ዋናው ወታደራዊ ጽህፈት ቤት የሚገኘው በፕሬዚደንት ዑመር አልባሽር መኖሪያ ቤት አጠገብ ነው። መዳኒ በተባለችው የሱዳን ማዕከላዊ ምስራቅ ከተማ የተቃውሞ ሰልፈኞች ወደ ወታደራዊ ህንፃ መጠጋታቸውን ኤኤፍፒ የፈረንሳይ የዜና አገልግሎት ዘግቧል። ሱዳን ውስጥ ህዝባዊ ተቃውሞ የጀመረው ባለፈው ታህሳስ ወር ሲሆን የተቃውሞ ሰልፈኞቹ የፕሬዝደንት አልባሽርን መንግስት የሚከሱት የምግብና የነዳጅ ዘይት ዋጋ መናርን እንዲሁም የውጭ ምንዛሪ እጥረትን አስከተለ በሚሉት የኢኮኖሚ አስተዳደር ጉድለት ነው። በሊቢያ መዲና ትሪፖሊ አካባቢ ትላንት ውጊያ ተነስቷል። ውጊያው የተነሳው የተባበሩት መንግስታት ድርጅት ዋና ጸሐፊ ለሶስት ቀናት ለሚጠጋ ጊዜ ሊቢያ ቆይተው ከተመለሱ በኋላ ነው። በሊቢያው ቆይታቸው ግጭት እንዲቆም ጥሪ አድርገው ነበር። ከሊቢያ የመወጣው በከባድ የስጋት ስሜት ነው ሲሉ ዋናው ጸሐፊ አንቶኒዮ ጉተሬሽ ስጋታቸውን ገልጸው ነበር። ነገር ግን አሁንም ቢሆን በትሪፖሊና አካባቢዋ ደም የሚያፋስስ ግጭት እንዲወገድ ተስፋ አደርጋለሁ ብለው ነበር። ኩዜስታን በተባለው በደቡባዊ ምዕራብ ኢራን የሚገኝ ክፍለ ሀገር በደረሰው የጎርፍ መጥለቅለቅ ምክንያት ሰዎች ከስድስት ተጨማሪ ከተሞች እንዲወጡ ባለሥልጣኖች አዘዋል። የክፍለ ሀገሩ አስተዳዳሪ ሆላመሬዛ ሻሪያቲ ትልቅና ወጣት ወንዶች በከተማዎቹ ቆይተው ጎርፍን ለማስወጣት ጎርፍ መከላከያ ግንቦችን በመስራት ተግባር እንዲረዱ ጠይቀዋል። የጎርፍ መጥለቅለቁ 400,000 የሚሆኑ ሰዎችን አደጋ ላይ መጣሉን የአገር አስተዳደር ሚኒስትር አብዱልሬዛ ራህማኒ ፋዚል በቴሌቪዥን ተናግረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 28 2011 ዓ.ም ምሽት ፕሮግራም ነው። ከዚህም ከዚያም እንደ ቅርብ ጊዜው የበረራ ቁጥር ኢቲ 302 አደጋ ባለ ዱብ ዕዳ የሚወዷቸውን ላጡ ቤተሰቦችና ለልጆች ብቻም ሳይሆን ለሥራ ባልደረቦቻቸውም ምን ዐይነት የሥነ ልቦና ምክር አገልግሎት ሊያገኙ ይገባል? ጠቀሜታውስ ምን ያህል ነው?
ለምሳሌ እናት ከሆነች ተለየችው፣ አንቺ እናት ይህን ትወድ ነበር፣ ይህን እንድትሆንላት ትፈልግ ነበር፣ የጠንካራ ልጅ እንድትሆንላት እንድትተኪያት፣ የመሳሰሉት ነገር ልጆችን የበለጠ ወደፊት ጠንክረው ለእናታቸው ለአባታቸው ምትክ ወይም ማስታወሻ እንዲሆኑ ማጠናከሩ ላይ አስተማሪዎችም የቅርብ ሰዎችም እዛ ላይ መስራት ይኖርባቸዋል።
የአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት የሥነ አእምሮ ትምህርት መምህሩ ፕሮፌሰር መስፍን አርአያ ናቸው የሰማችኋቸው። ይዘናቸዋል በዚህ ምሽት። አሁን ወደ መጀመሪያው ዝግጅት እናልፋለን። ዘመናዊነት በኢትዮጵያ ዘመናዊነት ምን ማለት ነው? አፍሪካውያን ዘመናዊነትን እንዴት ነው የሚተረጉሙት? ዘመናዊነት ወደ ኢትዮጵያ የገባው መቼ ነው? ሞደርን አርት ኢን ኢትዮጵያ ወይንም ዘመናዊ ኪነጥበብ በኢትዮጵያ በሚል ርዕስ በኦሃዮ ዩኒቨርሲቲ ፕሬስ አንድ መጽሐፍ ታትሟል። ደራሲዋ ዶክተር ኤልሳቤት ወልደ ጊዮርጊስ ናቸው። መለስካቸው አመሃ በዘመናዊነት ጥያቄዎችና በአዲሱ መጽሐፋቸው አንዳንድ ይዘቶች ላይ አነጋግሯቸው ነበር።
ውጭ ሀገር ያውም ደግሞ ያን የፓሪዚያን አቫንጋርድ በሚባልበት በነ ፒካሶ ጊዜ የተማረ ሲመጣ ግን የሚሰራው የነበረው ላንድስኬፕ እና ዩሮፒያን ማስተርስ የሚሏቸው እነሱ ነው የሚሰራ የነበረው። እና አገኘሁን ፋሲኔት የሚያደርገው ይሄ ስላሴንም ሰርቷል አገኘሁ እና ንጉሠ ነገሥቱ እንደዚህ ኮሚሽን ያደርጓቸዋል። በዛው ልክ ግን የራሳቸውን ስራ ደግሞ ይሰሩ ነበር። እነኛ አሁን ያገኘው እንግዳ ሰልፍ ፖርትሬት እዚያ ውስጥ ያስቀመጡ የሚገርም ነው እራሱ። ስለዚህ በዛ መልኩ ነው ሁለቱን የመረጥኳቸው። አርባና ሀምሳዎቹ ላይ የነበሩ አርቲስቶች ለንጉሠ ነገሥቱም እሺ ያሉ፣ ለራሳቸውም ስራ እሺ ያሉ እና ኢትዮጵያን እንግዲህ ያኔ ለውጥ ሊጀምር በሚመጣ በስልሳ ነው እንግዲህ ያለ ኩዴታ። ከስልሳው በፊት የነበሩ አርቲስቶች ይህ አምቢቨለንት እንለዋለን። አምቢቨለንት ምንድን ነው? አምቢቨለንት ሪሌሽንሽፕ ያለየ ሪሌሽንሽፕ ከሞናርኪ ጋር ከንጉሠ ነገሥቱ ጋር የሚጀምረው ይመስለኛል። ባገኘሁ እንግዳ ስራዎች፣ በብላቴንጌታ ማላፍ ስራዎች ለዛ ነው የመረጥኳቸው። ከዛ በኋላ ለምን ከዛ በኋላ ያሉ አርቲስቶች እርግጥ አፈወርቅ ተክሌ ይመጣል በኋላ፣ ግን አፈወርቅ ተክሌ የተለየ አርቲስት ነበር ከሌሎቹ። አንደኛ ከንጉሠ ነገሥቱ ጋር የቀረበ አርቲስት ነበር። ሌሎቹ በዛ ጊዜ የነበሩት ለምሳሌ አፈወርቅ ትንሽ አነስ ያሉ ማለት ገብረ ክርስቶስ ደስታ፣ እስክንድር ቦጎሲያን፣ ቴዎድሮስ ጽጌ ማርቆስ ብዙ ነበሩ፣ እንዳለ ኃይለ ሥላሴ ብዙ ነበሩ በዛ ጊዜ። እነሱ ደግሞ ከንጉሠ ነገሥት ጋር ሌላ ከንጉሠ ነገሥት አይዲዮሎጂ ጋር የተለየ አመለካከት የነበራቸው ናቸው። እነሱ ንጉሠ ነገሥት ያኔ እንግዲህ ከስልሳዎቹ ኢንቴሌክቹዋልስ ጋር አብረው ጓደኛ የነበሩ ናቸው። እነኚህ ሰዎች እነኚህ የጠራኋቸው አርቲስቶች እነ ዳኛቸው ወርቁ፣ ስብሐት ገብረ እግዚአብሔር፣ ተስፋዬ ገሰሰ፣ አባተ መኩሪያ እነኚህ ሁሉ አንድ ላይ ነበሩ አይደለም እና ከጸጋዬ ገብረ መድኅን እነኚህ ሁሉ ደግሞ ሞናርኪን ብዙ ያልተቀበሉ ነበሩ። ስለዚህ የተለየ ስራ ነበር የሚሰሩት። በተለይ ገብረ ክርስቶስ የተለየ ስራ ነበር የሚሰራ እና ስነ ጽሁፍ ጸሐፊዎችም ዮሐንስ አድማሱ በዚያ ጊዜ ነው የወጡት እንግዲህ እና የተለዩ ነበሩ እነኝ። አፈወርቅ ከንጉሠ ነገሥቱም ጋር እንትን ነበረው፣ ክሎስነስም ነበር። ሁለተኛ የሚሰራቸውም ስራ በዛ ጊዜ የሚሰራቸው ስራ ይሄ ሃይፐር ሪያሊስቲክ የሚሉት በጣም በቃ ስልክ ማስዋብ እና ረዣዥም ነገሮች በቃ ኤሎንጌትድ የሆኑ ነገሮች ነበር የሚሰራው እና ከእነኝህ ስራዎች ጋር በጣም የተለየ ነበር። እዚህ ብዩ ብዩ ያልነካሁት እኔ እንትን ብዩ ሳይሆን ሳልወደው ቀርቼ ሳይሆን ብቻ እነኚህ ናቸው ሞር ታሪኬን የሚተርኩልኝ በማለት ነው እኔ የምፈልገውን ታሪክ።
እርፊ ከሴቶች ተዋንያን መካከል ጎልቶ የሚታየውን እነማን ናቸው?
ሴቶች ተዋንያን ጎልቶ አያውቁም እዚህ ሀገር ውስጥ። ነገር ግን እኔም ሴት ስለሆንኩ ማለት ነው አንደኛ የጻፍኩት ማሳወቅም የምፈልገው ይሄ መጽሐፍ የጻፍኩት ከሴትነት የመነጨ ንዴት ልበለው ንዴት አለ። በቃ ንዴት ለምሳሌ እዚህ ኢንስቲትዩት ኦፍ ኢትዮጵያን ስታዲስ ዳይሬክተር በነበርኩበት የነበረኝ መጥፎ ጊዜ ነበር። ብዙ ጊዜ ኦፍኮርስ ሰርቻለሁ ብዙ፣ ግን ብዙ ደግሞ በሴትነቴ በጣም የተፈተንኩበት ጊዜ ነበር እና ይሄንን መጽሐፍም የተመለከትኩት ከዛ ንዴት ላይክ ኤክስክሉዥን ማን ነው አመገለል ምንድን ነው በሚለው ነው በቃ ያየሁት። ማን ነው የተገለለው እዚህ ታሪክ ውስጥ በሚል ነው ያየሁት። እና ያ ሴትነት ስላስገለለኝ ማለት ነው እና የተገለለውን ታሪክ ነው ያወጣሁት። የጅመና ታሪክ፣ የኢንተሌክቹዋል ሂስትሪ፣ በቃ ተገሎ ይሄ የሰሜኑ ታሪክ ገኖ የኖረው ሌላውን እንዴት እንዳደረገ እንዲህ እንዲህ አይነት ነገር ነው የተመለከትኩት። እና ከሴትነት አንጻር ነጫ ስለዚህ እዚህ መጽሐፍ ውስጥ ሴቶች ይገባሉ ብዬ ነው በእንትን በቃለ በዲተርሚኔሽን ወይ
በመወሰን
የገባሁት እንጂ ሴቶች እዚህ የኪነ ጥበብ የሆነ የኪነ ጽሁፍ ገብተው አያውቁም ታሪክ ውስጥ። እና ሁል ጊዜ ማርጂናላይዝ ከታች ሆነው ነው የሚታዩት። እና በደስታ ሀጎስ ነው የጀመርኩት። ደስታ ሀጎስ እንግዲህ ለምንድን ነው ስልሳዎቹን ሲገልጽ ደስታ ሀጎስን ላትገልጻችን መቼም ግን አትገለጽም ማንም አይገልጻትም። አንደኛ የገብረ ክርስቶስ ደስታ ግርፍ ናት ተብሎ ነው በቃ ዲስሚስድ የምትሆነው። ማለት የገብረ ክርስቶስ ደስታ ኢንፍሉዌንስ ያደረጋቸው ብዙ አርቲስቶች አሉ፣ እሷን ብቻ አይደለም። ለምንድን ነው እሷ ሴቷ ተመርጣ የገብረ ክርስቶስ ደስታን ስራ ብቻ ነው የምትሰራው የሚባል? ይህ ትክክል አይደለም። እና ደስታ ሀጎስ በ14 ዓመቷ ነው የገባችው አርቲስቱ። ከዚያ በኋላ እንዲህ በዛ ጊዜ እንግዲህ ሴት ልጅ ቮኬሽናል ትምህርት ትማር በምትባልበት ጊዜ ስቴኖግራፈር ወር ታይፒስት ትሁን በምትባልበት ጊዜ እቺ ሴትዮ መሻ እንትን ኪነ ጥበብ ስዕል መርጣ ገባች። ደፋር ናት ራሷ። ይሄን ሁሉ ጊዜ መቀመጧስ ከበነኛ አይነት ትረካዎች መካከል ይህን ሁሉ ጊዜ ተቀምጣ ብቻ ሳይሆን ትሰራለች። አሁንም በቃ እሷም መርጫ ያለው ደስታ ሀጎስን እንግዲህ በጀም በየዘመኑ አንዳንድ ነው የመረጠ። ከዛ መጥቼ ስልሳዎቹ ውስጥ ብዙም ስላልነበረ ሰባዎቹ እንግዲህ ወደ የደርግ ጊዜ ከበደች ተክለ አረጋ 9 ዓመት ሶማሌ ውስጥ የታሰረች በጣም ስምንትኗ ስዕሏ በጣም የሚገርም አይነት ገጣሚም ጭምር ናት እና ጓደኛዬም ነበረች ደግሞ በ90ዎቹ ውስጥ ስነ ጥበብ ዓለም ውስጥ ያስተዋወቀችን እሷ ናት። አላቅም ሰውም አላቅም ነበር እዚያ አካባቢ እና በጣም ማደንቃት ሰዓሊ ናት። ከዚያ ብስራት ሽባባው አሁንም ያለች አስተማሪ ናት እና በጣም እሷን በጣም ማደንቃት በጣም በጣም ውብ የሆኑ ነገሮች የሚሰራ ሴትነት ላይ የሚሰራ ሴቶች ብዙ ጊዜ ሴቶች አሁን እንኳን ቀይራለች ስራዋን ሴቶች ላይ ነው የምትሰራው እሷ ብስራት ሽባባ ሁለቱም መርጫለሁ በደርግ ጊዜ። ከዚያ የኮንቴምፖራሪ የምላቸው አሁን ያሉት ዘመናዊውን ሁለት ሄለን ዘሩ እና ምህረት ከበደ። ሄለን ዘሩ በጣም የሚገርም ስራ ይሄ በልማት መልክ ከቅዱስ ዮሴፍ ዮሴፍ መቃብር መንገድ ስራ ለምትን ለማስቀጠል አስክሬን አውጡ ሰብሎ እናቷ ከ15 ዓመት በኋላ የእናቷን አጽም ማውጣት ነበረባት። ከዛ እዛ መቃብር ውስጥ ነው የሰራችው ይሄንን ፐርፎርመንስ ተገንዛ ምን ብላ እንደገና የ እንደገና ሞት እንደገና ደግሞ አስታውሰ እንደገና አጽም አውጥተ ሌላ ቦታ ስትቀብር ከ15 ዓመት በኋላ ያለውን እሱን የሰራችው እዛ ገብታ መቃብር ውስጥ ገብታ ያደረገችው የሚገርም አይነት ፐርፎርመንስ ነበር። እሷን እና ምህረት ከበደ ፖኤቲክ ጃዝ የሚሉት በየራስ ሆቴል የሚካሄደው የእሱ ፈል መስራች የሆነች እሷን ሁለቱን እንትን ያልኩት እና በየእነኚህ አርቲስቶች ሴቶች አርቲስቶች ብዙ አይወጡም እዚህ ሀገር ውስጥ ግን እነሱን በደንብ ተንትኛቸዋለሁ ማለት ነው።
ከዶክተር ኤልሳቤት ወልደ ጊዮርጊስ ጋር የነበረን ውይይት ከዚህም በእጅጉ የሰፋ ነው። ለጊዜያቸው ያለን ምስጋና ከልብ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸውንና ዶክተር ኤልሳቤጥ ወልደ ጊዮርጊስን። እኔም ወደ ተከታዩ ቅንብር እናልፋለን። የኢቲ 302 ቦይንግ ማክስ 8 አደጋና የሥነ ልቦና ጫናው እንደ ቅርብ ጊዜው የበረራ ቁጥር ኢቲ 302 አደጋ ባለ ዱብ ዕዳ የሚወዷቸውን ላጡ ቤተሰቦችና ለልጆች ብቻም ሳይሆን ለሥራ ባልደረቦቻቸውም ምን ዐይነት የሥነ ልቦና ምክር አገልግሎት ሊያገኙ ይገባል? ጠቀሜታውስ ምን ያህል ነው? የቤተሰብ ፕሮግራሟ ቆንጅታየና የሐኪሙን ይጠይቁ አዘጋጅ አሉላ ከበደ አንድ ላይ ሆነው ከባለሙያ ጋር ያደረጉት ቆይታ ዛሬም ይቀጥላል። በሐዘንና በድንጋጤ የተጎዱ ልጆች ሐዘናቸውን አዋቂ ሰው በሚይዝበት መንገድ እንደማይይዙና የተለየ ትኩረትና እንክብካቤ እንደሚያስፈልጋቸው ባለሙያው ይመክራሉ። ታዳጊ ወጣቶች ደግሞ ከዚያ የተለየ ትኩረት ይሻሉ ብለዋል። ሙያዊ ምክሩን የሚሰጡልን አዘውትረው የአድማጭ ጥያቄዎችን የሚያስተናግዱልን የአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት የሥነ አእምሮ ትምህርት መምህሩ ፕሮፌሰር መስፍን አርአያ ናቸው።
ፕሮፌሰር መስፍን የጉዳቱን አይነቶች አካላዊና ስነ ልቦናውን ገልጠዋል። በእድሜ ደረጃም ሊለያዩ የሚችሉ ጉዳዮችን አነሳስተዋል። ቀናስ ነባብተው የሚመጡ ምልክቶችን ይልቁንም ደግሞ ከባለሙያ ውጪ ባለ ሁኔታ ውስጥ ሰዎች ይጋፈጣሉና በቤተሰብ ውስጥ ልጆቻቸውን ያጡ ወላጆች ወላጆቻቸውን ያጡ ልጆች ሊያደርጓቸው የሚችሉ ሌሎች አብረዋቸው ያሉም ደግሞ በጥንቃቄ ሊያዩዋቸው የሚገቡ ነገሮችስ የትኞቹ ይሆኑ?
እንግዲህ በጣም ጥንቃቄ ማድረግ የሚገባው ሕፃናትና ወጣቶች ሐዘናቸውን የሚያወጡበት መንገድ ከአዋቂዎቹ ይለያል። ምክንያቱም ሕፃናት እንደየእድሜያቸው ነው ሐዘናቸውን የሚያወጡት። አዋቂዎች ድብርት ውስጥ ቢገቡ፣ ከፍተኛ ሐዘን ውስጥ ቢገቡ ስሜታቸውን መግለጽ ይችላሉ። ወይም ደግሞ ቀደም ብዬ እንዳልኩት የራሳቸው የሆነ ጠንካራ የሆነ የኮፒንግ መካኒዝም ወይም ችግራቸውን የሚወጡበት ጠንካራ የሆነ መንገድ በእድሜ ብዛት ስላዳበሩ ወደ ሃይማኖት ሊሄዱ ይችላሉ፣ ወደ ፈጣሪያቸው ሊሄዱ ይችላሉ፣ በሚገባ ሊጸሉ ይችላሉ እና የተለያየ መንገድ ሊጠቀሙ ይችላሉ። ህጻናት ግን ያንን ገና ስላላዳበሩ በጣም በጣም በቀላሉ ተጎጂዎች ይሆናል። እንዴት አድርገው በሚገልጹ ታያቁ። አንዳንድ ዘመናዊ የሆነ ወላጆች እናትሽ ወይም አባትሽ ወደ እግዚአብሔር ጋር ሄደዋል ሲሏቸው እግዚአብሔር ጋር መሄድ የሚለውን ነገር በትክክል ላይረዱት
ይችላሉ።
እግዚአብሔር ጋር ከተሄደ እግዚአብሔር ጋር ሄደ ሰው መቼ ነው መለሰው? አዋቂ እግዚአብሔር ጋር ሄደ ሰው በመንፈስ መለስ እንደሆን ነው እንጂ በአካል ምናልባት ተፍሳሜት ምናልባት እንትን ህይወት ላይ ወይም ወደ መንግስተ ሰማያት የመሳሰለውን ነገር አዋቂ ሊረዳው ይችላል። በኋላ ላይ መገናኘት ይኖር እንደምችል በየእምነቱ ለህፃናት ግን እንደዚህ አይነት ነገር መቀበል በጣም ከባድ ነው እና ይህም ያደርጋሉ፣ ይናፍቃሉ። መቼ ነው ማየ እንግዲህ ከእግዚአብሔር ዘንድ መልካም መጥመጣ የሚለው ነገር በጣም ሊጎዳቸው ይችላል። እንዲህ አይነቱ በጎዳቸው ቁጥር አካላዊና ስነ ልቦና የሆኑ ጎጂ የሆኑ ምልክቶችን ሊያሳዩ ይችላሉ። አካላዊ ማለት ሊከችፍ ይችላሉ፣ ግብ ፍላጎታቸው ሊጠፋ ይችላል፣ ልፋቸው ሊረበሽ ይችላል። ስነ ልቦናዊ ትምህርት ላይ ትኩረት መስጠት ፎከስ የማድረግ አቅማቸው ሊቀንስ ይችላል። መጫወት ሊቀንስ ይችላሉ። አመመኝ ሊያበዙ ይችላሉ እና እነሱ ድብርትን ወይም ሌሎችም አንዛይቲ የመሳሰለው ከፍተኛ የሆነ ውጥረትን የመግለጽ አቅማቸው በጣም ደካማ ስለሆነ እንዲህ አይነት ምልክቶች ሊያሳዩ ይችላሉ እና ያ ደግሞ ትምህርታቸው ላይ ከጓደኞቻቸው ከመሰሎቻቸው ጋር ያለው ግንኙነት ላይ ከፍተኛ የሆነ አሉታዊ የሆኑ ምልክቶች ሊያሳዩ ይችላል እና በተለይ ስለ ሞት ያላቸውን እውቀት በጣም በጥንቃቄ መያዝና በጥንቃቄ ማስረዳት፣ ጥንቃቄ ደግሞ ቀርቦ የተመዩትን ሰው ፍቅር በተወሰነ ደረጃ ለመተካት መሞከር በጣም አስፈላጊ ነው የሚሆነው እና በተለይ ልጆች እንዲህ አይነት እጦት ወይም ሎስ ሲደርስባቸው የቅርብ ሰዎቻቸው ያጡትን ሰው ለመተካት በተቻለ መጠን መሞከር ይገባቸዋል። በዚህ ነው ለነሱ የተለየ ትኩረት ያስፈልጋቸዋል።
ፕሮፌሰር መስፍን እንግዲህ በዚህ በአውሮፕላኑ አደጋ ከሞቱት መካከል ህጻናት ልጆች ያሏቸው፣ በትምህርት ቤት አካባቢስ ምን አይነት ጥንቃቄ ነው ሊደረግላቸው የሚችለው? መምህራን፣ ጓደኞቻቸው እንዴት ነው መያዝ ያለባቸው ለእንደዚህ አይነት ጉዳት የተጋለጡ ልጆች?
እንዳስተዋልኩት አንዳንድ ቤተሰቦች እንደዚህ አይነት ሎስ ወይም እጦት የሚወዱትን ሰው ማጣት የሚከሰትበት ጊዜ በተለይ ለልጆች ይገልጹላቸዋል። እናት ከሆነች ወይም አባት ከሆነ የሞተ ይገልጹላቸዋል። ለምሳሌ በቀደም የኢትዮጵያ አየር መንገድ አውሮፕላን ላይ በደረሰ አደጋ የሞቱ ወገኖቻችን የቀብር ስነ ስርዓት ነበር። በዛ ደግሞ የቀብር ስነ ስርዓት በጣም ወሳኝ ነው። ምክንያቱም ልጆችም እንደየእድሜያቸው እዛ ቦታ ላይ ተገኝተዋል፣ አይተዋል። እና መቀበር ምን እንደሆነ በሚገባቸው ቋንቋ መነገር ይኖርባቸዋል፣ መረዳት ይኖርባቸዋል። ምንም ሳይዋሽ ምክንያቱም ግልጽ ሆኖ መነገር አለባቸው። እናትሽ እዚህ ቦታ ሄዳለች ትመለሳለች ሳይሆን እንደዚህ ሞት ማለት ይሄ ነው በሚል ትክክለኛው ለትክክለኛ በእነሱ ቋንቋ ሊነገራቸው ይገባልና በተለይ እንደዚህ የለቅሶ ቦታውን የቀብር ቦታውን ስነ ስርዓቱን እንዲያው ማድረጉ በጣም ተገቢ ነው። ካልፈለጉ ደግሞ መገደድም የለባቸው። አንዳንድ ጊዜ የፈረንጁን ባህል ወደ ኢትዮጵያ ስናመጣው ግዴታዎች የሚታዩባቸው ሁኔታዎች ይኖራሉና እንደዛ በእርግጥ መደረግ የለብን። ልጆቹ ከፈለጉ አዎ እንደዚህ ነው እና ተገኙ ብሎ ከተገኙ በጣም ጥሩ ነው። እንግዲህ ይህን ከተደረገ በኋላ ልጆቹ በእኛ ባህል በተለይ የከንፈር መንቀጥ ነገር አለ። እንኳን ሰው ሞቶ ቀርቶ አንድ ሰው አንድ ጣቱ ተቆርጦ ቤት እንዲል ሰዎች የሚያሳየት ከንፈር መንቀጥ የበለጠ ያሳምማል እና እንደዚህ አይነቱ ላይ በጣም ጥንቃቄ ማድረግ ያስፈልጋል። ከንፈር መንቀጥ ሳይሆን ወይም ልጆቹን ሳይሆን ማልቀስ ሳይሆን ወይም ደግሞ ልጆቹን የበለጠ ማባባት ሳይሆን ልጆቹ እንዲጠነክሩ ለምሳሌ እናት ከሆነች የተለየችው አንቺ እናት ይህን ትወድ ነበር፣ ይህን እንድትሆንላት ትፈልግ ነበር፣ የጠንካራ ልጅ እንድትሆንላት እንድትጠኪያት የመሳሰሉት ነገር ልጆቹን የበለጠ ወደፊት ጠንክረው ለእናታቸው ወይም ለአባታቸው ምትክ ወይም መስታወት ወይም መታወሻ ወይም ማስታወሻ እንዲሆኑ ማጠናከሩ ላይ አስተማሪዎችም የቅርብ ሰዎችም እዛ ላይ መስራት ይኖርባቸዋል። ይህ እንግዲህ ህጻናት ነው። ከህጻናት ደግሞ በላይ ወጣቶች ይኖራሉ፣ በተለይ ቲኔጀርስ የምንላቸው። እሱ ደግሞ አደገኛ እድሜ ነው። ይህኛው የጉርምስና እድሜ ደግሞ ሽግግር እድሜ ስለሆነ በሽግግር እድሜ ላይ ሽግግር እድሜ የምንለው በዚህ ዘመን ከ11 ጀምሮ እስከ 16 ከ17 ያለው ነው። በእንደዚህ አይነት እድሜ ደግሞ የሚወዷቸውን ላጡ ወጣቶች ደግሞ የበለጠ ጥንቃቄ መደረግ ይኖርበታል። ምክንያቱም ምንኞቹ ደግሞ ወይ አዋቂ አታያቸው ወይ ህፃን አታያቸው። ህፃን እንዳታያቸው በአካል አድገዋል፣ አዋቂ እንዳታያቸው ደግሞ ገና ልጆች ህፃናት ናቸው። ስለዚህ ሽግግር እድሜ ላይ ያሉ ልጆች ለብዙ ነገር ተጋላጭ ናቸው። በተለይ ጭንቀትና ውጥረት ላይ በሚደርሱበት ጊዜ ቶሎ ተስፋ ይቆርጣሉ፣ ቶሎ ራሳቸው ላይ አደጋ የመፍጠር ሁኔታ ሊታይባቸው ይችላል። ከዚህ በላይ ደግሞ
ሀዘናቸው መቋቋሚያ ሌላ መንገዶችን
ሌላ ማስታገሻ ብለው የሚገቡበት ነገር መጨረሻ ላይ ለማከምም አደጋች ይሆናል። ስለዚህ ምን ወጣቶች ደግሞ በተለይ በዛው በወጣትነት እድሜ ባሉበት ሁኔታ ደግሞ የራሳቸው የሆነ እነሱ ላይ ትኩረት የሚያደርግ የምክክር አገልግሎት ወይም ካውንስሊንግ አገልግሎት ሊያገኙ ይገባል። በተለይ ደግሞ ልጆች ትምህርት ቤትም ቢሆን የራሳቸውን ስሜት የሚያወጡበት ስላለ ያ ደግሞ ያ ልጅ ላይ ጉዳት ሊፈጥር ስለሚችል እንዲያም ሲል መገለል ሊያመጣ ስለሚችል አስተማሪዎች ልዩ ትኩረት መስጠት አለባቸው። ምክንያቱም በዙሪያ ያለው የሟች ልጅ በደረሰበት ጉዳት ምክንያት እዚያ አካባቢ ያሉ ህጻናት የሚናገሯቸውና የሚያሳዩቸው የፍቅር እንጂ የዛ ተቃራኒ እንዳይሆን ከባድ የሆነ ጥንቃቄ ማድረግ ይኖርባቸዋል።
ፕሮፌሰር መስፍን ወደ አዋቂዎቹና ወደ ልጆቹ እየተመላለስን ነው። አዋቂዎችን የሚመለከት ጥያቄ ላስከትል። እርስዎ በሙያው በኢትዮጵያ አየር መንገድ በሕክምና ውስጥም ያገለግላሉ፣ የአእምሮ ሕክምና አገልግሎቶችንም በሕክምናው ረገድ ይሰጣሉ እና ይበልጡን በቀጥታ የኢትዮጵያ አየር መንገድ ሰዎችን የሚመለከት ጉዳይም እንደመኖሩ ቀደም ብለን እንዳነሳ ነው በሰንብቻውን ያነጋገርናቸው የሙያ ባልደረቦቻቸው ሳይቀር በየዕለት ዕለት ስራዎቻቸው ጋር በመያያዙ ያ ሁኔታ የፈጠረባቸውን ስሜት በተወሰነ ደረጃ ያጋሩበትም አጋጣሚ አለና በቀጥታ ባለሙያዎች የሚሰጥ ይህም እንደዚህ ቀደም ብለን እንዳነሳ ነው ያለ የሙያ አገልግሎት ቀርቦ ይሆን ሀሳቡ ይኖር ይሆን ሌሎችም እንዲህ በተቋማት ደረጃ በቀጥታ ሲደርሱ የሚደረጉ ነገሮች በሌላው ዓለም እንደምናውቀው እንዲያስደንጋጭ ሲሆን ደግሞ የተለየ ትኩረትም ይሰጠዋል እና በዚህ ረገድ የታዘቡት ያዩት የተደረገ ነገር ይኖር ይሆን?
ፕሮፌሰር መስፍን አርአያን እንደዚሁም ባልደረቦችን ቆንጂትና አሉላን አመሰግናለሁ። ወደ ተከታዩ ቅንብር እናልፋለን። ስለ ኒፕሲ ሃስል ነገ በሎስ አንጀለስ መታሰቢያ ይካሄዳል። ባለፈው እሁድ ሎስ አንጀለስ ውስጥ የተገደለው ራፐር ኒፕሲ ሃስል ወይም ኤርሚያስ አስገዶም ነገ ሊደረግ ስለታሰበው የዝክር ሥርዓትና በሕይወቱ ማን እንደነበር በሎስ አንጀለስ የኤርትራ ማኅበረሰብ መሪዎች ይናገራሉ። ዳንኤል አርጋው ወያይቷቸዋል።
በቅድሚያ እንግዶቼን ስለ ጊዜያችሁ ከልብ አመሰግናለሁ። ስማችሁንና ነዋሪነታችሁን እንዲሁም በሎስ አንጀለስ የኤርትራ ማህበረሰባዊ አገልግሎት በኩል ያላችሁን የስራ ድርሻ ብታስተዋውቁኝ።
እሺ፣ ጥሩ። እኔ ስሜ አምባሳደር ብርሃኔ ይባላል። ነዋሪነቴ ሎስ አንጀለስ ሆኖ ሎስ አንጀለስ ውስጥ የሚገኘው የኤርትራ ባህላዊና ሲቪካዊ ማህበር እንደ ኃላፊ ሆነኝ ነው የሚያገለግለው። በተጨማሪ ደግሞ የቆንስላዊ ጉዳዮች ወይም ቆንስላል አፌርስ ሊየዞን ነኝ።
በጣም አመሰግናለሁ ዳንኤል። እኔ ዶክተር ቢኒያም ዘራ እባላለሁ። እዚሁ ሎስ አንጀለስ ከተማ ነው የምናውረው። በሎስ አንጀለስ የኤርትራን ማህበረሰብ እንደ ጸሐፊ ሆኜ አገለግላለሁ።
ኤርትራዊ አሜሪካዊ የራፕ ሙዚቃ አቀንቃኝ ኒፕሲ ሃስል ባሳለፍነው እሁድ የዛሬ ሳምንት በስድስት ጥይት ተመቶ መገደሉ ይታወሳል። ይህን የሀዘን ዜና ከተሰማበት ቅጽበት አንስቶ በመላው ዓለም የሚገኙ የሙዚቃ አፍቃሪዎቹ ዘንድ ከባድ ሀዘን ውስጥ ጥሏል። የኤርትራ ኮሚኒቲ ማዕከል በሎስ አንጀለስ የዚሁን ድንቅ የሙዚቃ ባለሙያ ህልፈተ ህይወት በተመለከተ ምን ይላል? ከአምባሳደር ብርሃን ልጀምር።
እኛም የተሰማን ሀዘን ጥልቅ ነው። በጣም በጣም የሚያሳዝንና ደግሞ እሱ ደግሞ አንድ ራዕይና ህልም ያለው ሰው በመሆኑ እኛም ብቻ ሳይሆን ያደገበት ኮሚኒቲና በጠቅላላ በአገር ደረጃም ቢሆን አሜሪካና ኤርትራ ወይም በዓለም በደረጃ ደግሞ ሆል ወርልድ ማለት ይቻላል ያሳዘነ ፍጻሜ ነበር። በጣም አዝነናል። በጣም በጣም አዝነናል
ዶክተር ቢኒያም።
አዎ፣ በጣም የሚያሳዝነው መጀመሪያ ለሟቹ እግዚአብሔር መንግስተ ሰማያት ይቀበለው፣ ለተጎዱ ቤተሰቦቹ፣ ለመላው ኤርትራዊ ኮሚኒቲ ሎስ አንጀለስ እና ሌላም አካባቢ ያሉት ጽናቱ ይስጣቸው ላለውኝ። አዎ፣ በጣም ነው የደነገጥነው። ምክንያቱም በብዙ መንገድ የእሱ መሞት የተሰማቸው ከህጻናቶቹ ጀምሮ እስከ ተላለቀችው ስለነበር አሟሟቱ ራሱ ደግሞ አስደንጋጭ ስለነበር የተሰማን ጥልቅ ሀዘን ወዲያውኑ እንደተሰማነው ዜናው እንደመጣ እንደተነገረ ነው ሰው የተንጫጫው።
ባሳለፍነው ሳምንት በኤርትራ የማህበረሰብ ማዕከል እና በኤርትራ ቤተክርስቲያን ትብብር ለዚሁ የሙዚቃ ባለሙያ የመታሰቢያ ስነስርዓት ለማዘጋጀት እቅድ አውጥታችሁ ነበር። ሆኖም ግን ስነስርዓቱን መፈረዛችሁን ይፋ አድርጋችኋል። ምክንያቱ ምን ነበረ? ለወደፊት ውስጥ ምን አስባችኋል? አምባሳደር ብርሃነ፣
ከቤተሰቡ ጋር መነጋገር ስለነበረብን የሚመቻቸው ጊዜና ሰዓት ውን እንትን ማለት ስለነበረብን እሱ ነበረ እንትን ያደረግን። አሁን ግን በይፋ ተነጋግረን አንድ ቀን ወስነናል። እሁድ ከቀኑ 12 ሰዓት ጀምሮ ይደረጋል ማለት ነው።
ዶክተር ቢኒያም ዘራይ፣
አዎ፣ ምናልባት ችግሮቹ የተወሳሰቡ ሊሆኑ ይችላሉ። አሁን ቅድም አንበ እንዳለው ዋናው ግን የቤተሰቦቹ ምክንያቱም በኤርትራው ባህል እሱ መጥቶ የሀዘኑ ተካፋይ እንዲሆንና ህዝባችን መጥቶ ደግሞ ጽናቱ ይስጥህ እንዲለው ስለፈለግ ብቻ ነው እንጂ መደረግ የነበረበትን ረስተነው ሳይሆን የእሱ ምክንያቱም ነፍሲ በጣም ዝነኛ ስለሆነ ገና ያልተጨረሰ የሀዘኑም ይሁን የቀብር ስነ ስርዓቱም ስላለ እና ዳዊት አባቱ ማለት ነው እሱ በሚመቸው ጊዜ በምናገኝበት እናደርገዋለን ብለን ስላሰብን ነው።
ኤርሚያስ አስገዶም ወይም ኒፕሲ ሃስል ለኢትዮጵያውያንም ሆነ ለኤርትራውያን ኮሚኒቲ ትልቅ አሴት ነበረ። ኮሚኒቲውን የሚረዳ ምንም እንኳን እዚህ በደቡብ ሎስ አንጀለስ ተወልዶ ቢያድግም ባህሉን ታሪኩን ይበልጥ የሚወድ ደግ ርኅሩኅ ሰው እንደነበረ ነው ብዙዎቹ የሚመሰክሩለት። በተለይም ተወልዶ ባደገበት ክሬንሾና ስላውሰን አካባቢ የሚኖሩ አፍሪካ አሜሪካውያንን የሚረዳ ታላቅ የሙዚቃ ባለሙያ ነበረ። ሕይወቱ ያለፈበት ስፍራ የመታሰቢያ ስነ ስርዓቱን ለመቃኘት በነበርኩበት ጊዜ አፍሪካ አሜሪካውያን ታላቅ ወንድማችንን አጣን በማለት በታላቅ የሀዘን ስሜት ውስጥ ተውጠው እንደነበረ ለማየት ችያለሁ። ኒፕሲ ሃስል በሎስ አንጀለስ ኮሚኒቲ አሊያም ለኤርትራውያን ማህበረሰብ ምን አይነት ሰው ነበረ? ዶክተር ቢኒያም ዘራይ።
አዎ፣ ለኤርትራ ማህበረሰባቸዋል በተለይ ደግሞ ለወጣቶቹ ቀላል አብነት አይደለም። የእሱን ሙዚቃ የሚከታተሉ የሚወዱ አሉ። ከዛ በላይ ግን እሱ ከነበረበት ከሚኖርበት ከተወለደበት ቦታ ለዛ ለማህበረሰቡ በስራ ፈጣሪነት የሚሆን ያለውን ሀብት ለማካፈል ያደረገው ጥረት በኤርትራውያን ወጣቶች የሚሆኑ የኤርትራ ማህበረሰብ ይህ ነው የማይባል ወዳጅነት ያተረፈው። ምክንያቱም ነፍሲ ወይም ኤርሚያስ ዳዊት ቦታውን ጥሎ መሄድ ይችል ነበር። በተለይ ደግሞ በዚህ ዓለም በሚኖርበት ዓለም ብዙን ጊዜ ራስ ወዳድነት በነገሰበት ራስ ወዳድነት በሚታይበት እሱ ጥሎት መሄድ ይችል ነበር። ግን እሱ አላረገም። ያደረገው በጎ አድራጊ ስነ ምግባር ያለበት ህዝቡን መርዳት አለብን። ህዝቡን ያላገኘውን ጸጋ፣ ያላገኘውን ሀብት፣ ያላገኘውን እድል እሱ ያገኘውን ተመልሶ ለህብረተሰቡ ለማካፈል ማሰቡ ከዚህ የበለጠ ደስ የሚል ነገር የለም። እና ከሙዚቃው በላይ ኦፍኮርስ ሙዚቀኛ ነው። የራፕ ሚውዚክ በዛ ላይ ይወደዳል። ቀላል አይደለም። እዚህ ሀገር ግራሚ ኖሚኔትድ በሆን ቀላል ስራ አይደለም። እሱ ራሱ ራሱን የቻለ አንድ አውድ ነው። ግን ከሱ በኩል የምታይ ደግሞ በጎ አድራጊነቱ ነው። በጎ አድራጊነት፣ ስራ ፈጣሪነቱ፣ ስራ ለመፍጠር ለህዝቡ፣ እዛ ለሚኖረው ህዝብ ያደረገውን ጥረት በቀላሉ የሚናቅ አይደለም። እና በዚህ ምክንያት በጣም ነው ኤርትራም ኢትዮጵያንም እዛ አካባቢ ያሉ በጣም ነው የተቆጡት በአሟሟቱ።
አምባሳደር ብርሃን እዚህ ላይ የሚያክሉት አለ?
የእሱ መሞት ትልቅ እንትን ነው የሚከብተው፣ ቢግ ቫኪም ነው የምለው። ምክንያቱም ለህጻናትም ይሁኑ ለወጣቶችም ለአረጎችም ሁሉም ጥሩ የሚያስብ እና እንደ አንድ በጣም አስገራሚ የሆነ ሲምበል ነበረ። ሲምበል ኦፍ ሆፕ ተስፋ፣ የተጻዋርነት ምልክት፣ ሁሉም ነገር እንትን የሚያዋህድ ሰው ነበር እና የእሱ ያለመኖር በቀላሉ የሚገመት እንትን የለውም ነው የምለው። ይለም እና የእኛ ኃላፊነት አሁን ምንድን ነው የእሱን ዕላማ መቀጠል ነው። ሂዝ ሌጋሲ እሱ ለእኛ የተወው ስለሆነ በቃ እሱ እንደሚለው እርስ በራሳችን መዋደድ፣ ቶለረንስ ማድረግ፣ መጸዋወር፣ እነዚህ ሁሉ ማድረግ አለብን ማለት ነው። እኛ ብቻ ሳንሆን በደረጃ ኮሚኒቲ፣ በሀገርም ቢሆን በዓለም ደረጃም ቢሆን እንደዛ ማድረግ አለብን ነው የምለው እና የእሱ ያለመኖር በጣም 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 ይጎዳናል።
የዛሬ 4 ዓመት 5 ዓመት ይመስለኛል አንድ ታዋቂ ኤርትራዊ የራፕ ሙዚቃ አቀንቃኝ በተመሳሳይ ሁኔታ የተገደለበት አጋጣሚ ነበረ እና እንደዚህ አይነት ክስተቶች እንዳይደጋገሙ በተለይም ጥንቃቄ እንዲያደርጉ በኤርትራ ኮሚኒቲ ማህበረሰብ በኩል ውስጥ እንደው መደረግ አለባቸው የሚባሉ ትምህርታዊ ቅስቀሳዎች ምንም ሆን አለባቸው? እስኪ ዶክተር ቢኒያም
እንደምናስታውሰው በ2012 ምን የመሰለ እሱም የራፕ ሚዚክ በጣም ታለንት የሆነ በጣም ተወዳጅና ታዋቂ የነበረ ሜቢ ሲሞት 20 ምናምን ዛሬ 6 ዓመት ነው የሞተው። አተናል አክቹዋሊ እሱም የእርሚያስ ኦልሞስት እኩያው ነው በእድሜ ስናነጻጽረው። አሁን ሳዱር ከኛ ጋር ቢኖር ኖሮ የእርሚያስ እኩያ ነው እና እሱም በችሎታው በጣም ተደናቂነት ያተረፈ ስራም የሚሰራ የነበረ እንደ እርሚያስም ተወዳጅ የነበረ በተለይ በራፕ ሚውዚክ ተክሎቱ በጣም አሪፍ የነበረ ልጅ ነው። እሱንም አተነዋል እና ጥያቄህን ለመመለስ ቀላል አይደለም ይሄ ነገር። አንዱ ማድረግ ያለብን ያው ዋናው ችግር ምን ሲሆን ምንድን ነው እዛ አካባቢ እንዲህ አይነት ነገር የሚሰራው ምንድን ነው የሚለውን መጀመሪያ ማየት መቻል አለብን። ይሄ ምናልባት እኛ ከምንነጋገረው ርዕስ ከባድ የሆነ እና በጣም ወጣ ያለ ስለሆነ በቀላሉ የሚመለስ አይደለም። እኛ በአቅማችን ማድረግ የምንችለው ግን ማህበረሰባችን፣ እዛ የሚኖር ህብረተሰባችን ማስተማር፣ ማነቃቃት፣ ስለ ሁኔታውም ማነጋገር፣ የሆነ ኦፕን ዲስካሽን ፈጥረህ ስለ ሁኔታውም ተጨባጭ የሆነ ለውጥ ለማምጣት የሚቻልበት ሁኔታ ማመቻቸት ነው። ሌላም ሊሰራ የሚችል አለ፣ ግን በአቅማችን የሚሰራ ሳይሆን ብዙ ስቴክሆልደሮች የሚያስፈልግ ይሆናል ብዬንም አምነው።
በኤርትራ የማህበረሰብ አገልግሎት የስራ ኃላፊዎች ስለሰጣችሁኝ ቃለ መጠይቅ እጅግ አድርጌ አመሰግናለሁ። ለመላው የሙዚቃ አፍቃሪዎቹ ቤተሰቦቹ፣ እንዲሁም ወዳጆቹ መጽናናትን እመኛለሁ። አመሰግናለሁ።
አመሰግናለሁ ዳኒ።
ዳንኤልንና ተወያይ እንግዶቹን ሎስ አንጀለስ ላይ ያሉትን አመሰግናለሁኝ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን፣ ዝግጅቶቻችንን በዌብሳይታችን አምሃሪክ ቪኦኤ ኒውስ ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ወደ ተከታዩ ዝግጅት ላሸጋግራችሁ። የሙዚቃ ቃና ነው። ዝግጅቱን አቀናብሮ የሚያቀርብላችሁ ደሳለኝ መኮንን ከድግሱ ጋር ይጠብቃችኋል። ለእርሱ ላስረክባችሁ።
A child, before life removed all the innocence, my father would lift me high and and dance with my mother and me, and then spin me around till I fell asleep. Then up the stairs he would carry me, and I knew for sure I was loved. If I could get another chance, another walk, another dance with him, I'd play a song that would never, ever end. How I'd love, love, love to dance with my father again. Ooh. When I and my mother would disagree, to get my way I would run from her to him. He'd make me laugh just to comfort me. And finally make me do just what my mama said. Later that night when I was asleep, he left a dollar under my sheet. Never dreamed that he would be gone from me. If I could steal one final glance, one final dance with him, I'd play a song that would never, ever end. 'Cause I'd love, love, love to dance with my father again. Sometimes I'd listen outside her door, and I'd hear how my mother cried for him.
ሰላም 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 ጤና ይስጥልኝ ተከበራችሁ ሙዚቃ ቃዳርማጮች እንደምን ሰነበታችሁ እንደምን አመሻችሁ ለሳምንታዊ ክብር ሰላምታ ከስቱዲዮ 14 ካንገቴ ጎንበስ ብያለሁ ዳንስ ዊዝ ማይ ፋዘር በተሰኘው በሉተር ባንድረስ ቆየት ባለ ዜማ ነው የምሽት ፕሮግራማችንን የጀመርነው በዛሬው የሙዚቃ ቃና ፕሮግራም ለስለስ ያሉ ዜማዎችን ይጀላችሁ ቀርብ ያለሁኝ መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ ያልኩኝ በመቀጠል የምናደምጠው እንደዚሁ ለስለስ ያለ ዜማ ይሆናል The Lady in Red የተሰኘው ድምጻዊ ክሪስ ዲበርግ Never seen you looking so lovely as you did tonight Never seen you shine so bright Never seen so many men ask you if you wanted to dance Looking for a little romance Give out half a chance I have never seen that dress you're wearing All the highlights in your hair that catch your eye I've been blind late
never seen you shine so bright. You were amazing. Never seen so many people want to be there by your side. And when you turn to me and smile, you took my breath away. I have never had such a feeling of complete and utter love as I do tonight, lady.
ሌዲ ኢን ሬድ የተሰኘውን የክሪስ ድ በርግን ዜማ ነበር ያደመጥነው። ላቭ ሚ ላይክ ዩ የተሰኘ ነው። ቀጥለን የምናደምጠው የሀገረሰብ ዜማ የኬልሲ ቦሎሪኒ ዜማ ነው።
Like right now he sleeps while I write. But it's better than crying. I'm worn out from trying, from loving a man who always makes it clear I'm not welcome here. Just when he's hungry or frisky or needs something clean, you know what I mean. But not tonight, 'cause come the morning light, I'm gonna love myself than anyone else believe in me. Even if someone can't see a stronger woman in me, I'm gonna be my own best friend. Stick with me till the end, won't lose myself again. Never know, 'cause there's a stronger woman, stronger woman in me. Another fairy tale fades to gray. I've lived on hope like a child, walking that mile, faking that smile, all the while wishing my heart had wings. But from now on I'm gonna be the kind of woman I want my daughter to be. Oh, I'm gonna love myself more than anyone else believe in me. Even if someone can't see
አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ደሳለኝ መኮንን ነኝ። አድማጮች ቀደም ብለን ያደመጥነው የጋርስ ብሩክን People Loving People የተሰኘውን ዜማ ሲሆን ከዛ ቀደም ብላ ደግሞ Love Me Like You Mean It እያለች የተጫወተችልን ኬልሲ ቦሎሪኒ ነበረች። አሁንም በሀገረሰብ ዜማ ላይ ነው የምንቆየው። I Believe in You የተሰኘውን የዳን ዊሊያምን ዜማ እናደምጣለን። በመቀጠል
I don't believe in superstars, organic food and foreign cars. I don't believe the price of gold, the certainty of growing old. That right is right and left is wrong, that north and south can't get along, that east is east and west is west, and being first is always best. But I believe in love. I believe in babies. I believe in mom and dad. And I believe I don't believe that heaven waits for only those who congregate. I like to think of God as love. He's down below, he's up above. He's watching people everywhere. He knows who does and doesn't care. And I'm an ordinary man. Sometimes I wonder who I am, but I believe in love. I believe in music. I believe in magic. And I believe in you. I know with all my certainty what's going on with you and me is a good thing. It's true.
I don't believe virginity is as common as it used to be in working days and sleeping nights, that black is black and white is white, that Superman and Robin Hood are still alive in Hollywood, that gasoline's in short supply, the rising cost of getting by, but I believe in love. I believe in old folks, I believe in children, I believe in you. I believe in love, I believe in babies, I believe in mom and dad, and I believe in you.
I believe in you. የተሰኘውን የዳን ዊሊያምን ዜማ ነበር ያድመጥ ነው። የተከበራችሁ የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለቆያችሁ እያመሰገንኩኝ Didn't you know how much I love you በተሰኘው በኬሊ ፒክለር የሀገረሰብ ዜማ ነው የመሰናበታችሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት። ደሳለኝ መኮንን ነኝ በኔ በኩል ቻው።
All you'd ever need. Did you change your mind? Well, I didn't change mine. Now here I am trying to make sense of it all. We were best friends, now we don't even talk. You broke my heart, you ripped my world apart.
ባራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገድኳችሁ ሰለሞን አባተ ነኝ። ሰላም፣ በደህና አደሩ።